ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ መንግስት አሸባሪ የሚለውን የታጠቀ ቡድን እንደሚጠቀምበት የገለጸውን መቀሌ የሚገኘውን የመከላከያ መሰልጠኛ ተቋም ዛሬ በአየር መምታቱን አስታወቀ። በሌላ በኩል ትላንት መቀሌ ከተማ ውስጥ እንደተፈጸመ በተገለጸ የአየር ድብደባ 15 ሰዎች መቁሰላቸውን በመቀሌ አይደር ሪፈራል ሆስፒታል ሕክምና በመከታተል ላይ የሚገኙ ታካሚዎች ከዚያ ለሚገኘው ዘጋቢያችን ተናግረዋል። በሌላ ዜና የኢትዮጵያ መከላከያ ሚኒስቴር የህዝብ ግንኙነት ክፍል ዛሬ ባወጣው መግለጫ አሸባሪው ህወሓት ሲል የጠራውና ራሱን የትግራይ መንግስት እያለ የሚጠራው አካል የትግራይን ህዝብ ከህፃን እስከ አዋቂ ለወረራ በማንቀሳቀስ በወሎ ምርስ አቅጣጫና በሐራ ጭፍራ በኩል አሰማርቷል ብለዋል። አዲሱ የአማራ ብሔራዊ ክልል መንግስት ፕሬዚዳንት ዶክተር ይልቃል ከፋለ ስራቸውን ከጀመሩ አንስቶ የመጀመሪያቸው የሆነውን በዛሬው ዕለት የሰጡትን መግለጫ ጨምሮ አዲስ አበባ ከመቀሌና ከባህር ዳር የተጠናቀሩ ዘገባዎችን ይዘናል። በዕለቱ አብይ ርዕስም ይቀርባሉ። ሐሙስ ጥቅምት 11 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮችና ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። በራዲዮ ቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ ተመልካችና አድማጮቻችን በኢትዮ ሳት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሚሻ ድብንስኪና በማህበራዊ መገናኛ ገጾቻችን አሰናጃው አበባየው ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የደቡብ ሱዳን መንግስት የመብት ተሟጋቾችንና ጋዜጠኞችን ቤተሰቦቻቸውንም ጭምር ያዋክባል በማለት በሀገሪቱ የተመደበው የተባበሩት መንግስታት ድርጅት የመብቶች ኮሚሽን ከሷል። በደቡብ ሱዳን የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ቢሮ በዚህ ሳምንት ባወጣው መግለጫ የሀገሪቱ መንግስት ጋዜጠኞችንና የመብት ተከራካሪዎችን እንቅስቃሴ ይገድባል፣ ስራቸውንና ገንዘባቸውን ኢላማ አድርጎም ያጠቃቸዋል ብሎታል። ወከባው ቀድሞውንም የተጓተቱትን በጸብ በሚፈላለጉ አንጃዎች መካከል ሰላም እንዲወርድ የሚደረጉ ጥረቶች ይበልጡን የሚያደነቃቅፍ እንደሆነ የድርጅቱ ሰብአዊ መብቶች ቢሮ አሳስቧል። ወደ ኮቪድ-19 ዜና ስንሸጋገር እስራኤል ውስጥ አንድ የ11 ዓመት ልጅ ላይ በፍጥነት ተላላፊ የሆነው የኮሮና ቫይረስ ዝርያ የዴልታ ልውጥ ዝርያ እንደተገኘ ተገለጠ። AY42 የሚል ስያሜ የወጣለት አዲሱ የዴልታው ልውጥ ዝርያ አይነት በዓለም ዙሪያ ተመራማሪዎች በቅርበት እየተከታተሉት መሆኑ ተገልጿል። የእስራኤል የጤና ባለስልጣናት ከሞልዶቫ ወደ ቴላቪቭ በቤንጉሪዮን አውሮፕላን ጣቢያ በኩል በገባው ልጅ ላይ አዲሱ የዴልታ ልውጥ ዝርያ ቫይረስ እንደተገኘ በዚሁ ሳምንት ውስጥ ነው ያስታወቁት። ዴልታ ፕለስ የሚባለው አዲሱ የዴልታ ቫይረስ ዝርያ እንግሊዝ፣ ሩሲያና ዩናይትድ ስቴትስ ውስጥም ተከስቷል ተብሏል። ሳይንቲስቶች ይህን ራሱን ቀይር አድርጎ ብቅ ያለ ዴልታ በዓለም ዙሪያ ባለፉት ጥቂት ወራት ለብዙ ሰዎች መጋለጥ ምክንያት ከሆነው ከቀደመው የዴልታው አይነት በይበልጥ የሚተላለፍ ይሆን እንደሆነ እንዲሁም በክትባት ያለመበገር ባህሪ ያሳይ እንደሆን ለጊዜው ከድምዳሜ አልደረሱም። የዓለም የጤና ድርጅትም ትኩረት የሚያስፈልገው ወይም አሳሳቢ ብሎ አልፈረጀውም። ይህ በዚህ እንዳለ ህንድ ለባለዝቅተኛ ገቢ ሀገሮች የኮቪድ ክትባት ለማዳረስ ለሚሰራው ለኮቫክስ ማቅረብ የነበረባትን ክትባት እንዳዘገየችው ሮይተርስ ዘግቧል። በሌላ የኮቪድ-19 ክትባት ዜና ደግሞ ዩናይትድ ስቴትስ ለ100 የዓለም ሀገሮች የላከችው ክትባት መጠን 200 ሚሊዮን መሙላቱ ተዘግቧል። ዋይት ሀውስ ይህ ፕሬዚደንት ባይደን ዩናይትድ ስቴትስ ለዓለም የኮቪድ ክትባት የሚያገኝበት ማከማቻ ትሆነዋለች ሲሉ የገቡትን ቃል ያሳካ ብሎታል። የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ዩኤስኤአይዲ ዋና አስተዳዳሪ ሰማንታ ፓወር በበኩላቸው ዛሬ አሜሪካውያንን የሚያኮራ 200 ሚሊዮን ምክንያት አግኝተናል ብለዋል። ታይቶ በማያውቅ ቁጥርና ፍጥነት ይህንን በዓለም ዘመናዊ ታሪክ ከገጠሟት ወረርሽኞች ሁሉ የከፋውን ወረርሽኝ ለመዋጋት በተያዘው ጥረት USAID በግንባር በመሰለፉ ኩራት ይሰማናል ብለዋል ሳማንታ ፓወር። በሌላ የኮቪድ ክትባት ዜና ዘ ጋርዲያን ጋዜጣ እንደዘገበው ለዓለም እጅግ ደሃ ሀገሮች ለመለገስ ቃል ከተገባው የኮቪድ ክትባት ውስጥ እስካሁን የደረሰው ከሰባት ክትባት አንድ ብቻ እንደሆነ አንድ ሪፖርት ተጠቁሟል። ኦክስፋምንና አምነስቲ ኢንተርናሽናልን ያካተተ የህዝብ የኮቪድ ክትባት ጥምረት እንዳለው ባለጸጎቹ ሀገሮች 1.8 ቢሊዮን ነጠላ ክትባቶችን ለመለገስ ቃል ገብተዋል። ነገር ግን እስካሁን የላኩት 261 ሚሊዮን ወይም 14 ከመቶን ብቻ ነው ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በጤና ዜና እንቆያለን። የዩናይትድ ስቴትስ ሐኪሞች የአሳማ ኩላሊትን በጊዜያዊነት ከሰው የሰውነት አካል ጋር በማያያዝ እንዴት እንደሚሰራ በመከታተል ላይ መሆናቸው ተዘግቧል። ጥናታዊ ሙከራው መጠነኛም ቢሆን በሕክምናው ዓለም ከተካሄደ የምርምር ስራ እንደተገኘ አንዳች እመርታ የታየና አንድ ቀን የእንስሳትን የውስጥ አካላት የሰው ልጆችን ሕይወት ለማዳን በሚደረግ ቀዶ ሕክምና ጥቅም ላይ ለማዋል ለበርካታ አሰርታት ሲታለም የቆየ ጥረት ውጤት ነው። ዘገባውን ኤደን ገረመው ታቀርበዋለች።
በኒውዮርክ ዩኒቨርሲቲ የላንጎን ሆስፒታል የቀዶ ሕክምና ባለሙያዎች ባለፈው ወር ከእንስሳ የተወሰደውን ኩላሊት የአንጎል ህዋሳቶቿ ከሞቱና በህይወት ማቆያ ማሽን ላይ እየተረዳች እንድትቆይ ከተደረገች አንዲት ሴት የሰውነት አካል ሁለት ትላልቅ የደም ስሮች ጋር በማያያዝ የሰውነት ስርዓቷ የሚሰራበትን ሁኔታ በመከታተል ላይ ይገኛሉ። የሙከራ ቀዶ ጥገናውን ስራ ያከናወነውን ቡድን የመሩት የቀዶ ጥገናው ሐኪም ዶክተር ሮበርት ሞንጎመሪ እስካሁን ስላ ዩት ውጤት ሲያስረዱ በቀዶ ህክምና ከሰው የሰውነት አካል ጋር እንዲገናኝ የተደረገው የአሳማ ኩላሊት እንደተጠበቀው ስራውን እየሰራ መሆኑን ተናግረዋል።
ሁሉም የላብራቶሪ ምርመራዎችና ያደረግናቸው ነገሮች በሙሉ ያሳዩት አንድ ከእንስሳ የተወሰደ አካል በቀዶ ነቀላ ህክምና አማካኝነት ወደ ሰው ልጅ ሰውነት በሚተላለፍበት ወቅት ከሚታዩ ውጤቶች አንጻር የጠበቅነውን ነው ያገኘ ነው። ሁለት ነገሮችን እኒ የመጀመሪያው ቀዶ ህክምናው በተከናወነ የመጀመሪያው ሰዓታትና ቀናት ውስጥ የሚታዩትን ሰውነት አልቀበል ሲል የሚያሳየውን አይነት ጠንካራ የሰውነት ተቃውሞ ምላሾች አላየንም። ሁለተኛው የተቀየረው ኩላሊት በጥሩ ሁኔታ እየሰራ ነው።
ዶክተር ሞንጎመሪና የጥናት ቡድናቸው የሰው ሰውነት ባዕድ ነገር ሲገባበት የሚያሳየውን መቆጣት በቀዶ ንቅለ ተከላ ወቅት የሚቀሰቀሰውን የካርቦሃይድሬት ንጥረ ነገር ከአሳማው አንድ ዘረመል በማስወገድ መከላከል ይቻላል የሚል ንድፈ ሐሳብ አላቸው። በኒውዮርክ ዩኒቨርሲቲ የሚካሄደው ሙከራ በመጪው 1-2 ዓመታት ጊዜ ውስጥ ከመጨረሻ ደረጃ ላይ የሚገኙ የኩላሊት መታወክ ለገጠማቸው ህሙማን ተስፋ ሰጪ የሆነ የህክምና መንገድ ይሆናል ሲሉ ራሳቸው የልብ ቀዶ ንቅለ ተከላ ህክምና የተደረገላቸው ዶክተር ሞንጎመሪ ተስፋቸውን ፈንጥቀዋል።
ደቡባዊ ሶሪያ ውስጥ የዩናይትድ ስቴትስ ኃይሎች የሚጠቀሙበት የጦር ካምፕ ላይ በድሮን ነው ተብሎ የተጠረጠረ ጥቃት መድረሱን የዩናይትድ ስቴትስ ባለስልጣናት ገልጸዋል። በጥቃቱ የተገደለም ሆነ የሞተ አሜሪካዊ እንደሌለ ነው ባለስልጣናቱ የተናገሩት። ጥቃቱ የደረሰው ሶሪያን ከኢራቅና ከዮርዳኖስ ጋር በሚያዋስነው ድንበር አጠገብ አልታንፍ የተባለ ካምፕ ላይ መሆኑን የተገለጸው የዩናይትድ ስቴትስ የተወካዮች ምክር ቤት የቀድሞ ፕሬዚደንት ትራምፕ አማካሪዎች ከነበሩት አንዱ ስቲቭ ባነን ምክር ቤቱን በመናቅ ተጠያቂ እንዲሆኑ ዛሬ ሐሙስ ድምጽ ይሰጥባቸዋል ተብሎ እየተጠበቀ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮችና ተመልካቾቻችን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ከአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው የምትከታተሉት። ሐሙስ ጥቅምት 11 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። እንዲሁም ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮ ሳተላይት አገኙናላችሁ። በተጨማሪም የራዲዮ ቲቪ ስርጭታችንን በአማርኛ ድረገጻችን በዩቲዩብ እና በፌስቡክ በጥራት በቀጥታ መከታተል ይቻላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። የኢትዮጵያ መንግስት አሸባሪ የሚለው የታጠቀ ቡድን እንደሚጠቀምበት የገለጸውን መቀሌ የሚገኘውን የመከላከያ ማሰልጠኛ ተቋም ዛሬ በአየር መምታቱን አስታውቋል። በሌላ በኩል ትላንት መቀሌ ከተማ ውስጥ እንደተፈጸመ የተገለጸው የአየር ድብደባ 15 ሰዎች መቁሰላቸውን በመቀሌ አይደር ሪፈራል ሆስፒታል ሕክምና በመከታተል ላይ የሚገኙ ታካሚዎች ለአሜሪካ ድምፅ ተናግረዋል። በጥቃቱ በተቋማትና በግለሰቦች ንብረት ላይ ጉዳት መድረሱን መቀሌ የሚገኘው ዘጋቢያችን ሙልጌታ ጽፋ ያነጋገራቸው ነዋሪዎች ገልጠዋል። ሙልጌታ ከመቀሌ ወደ አጠናቀረው ዘገባ ነው የምናልፈው።
በትናንትናው ዕለት በመቀለ ከተማ መስፊን ኢንዱስትሪያል ኢንጂነሪንግ በተባለ አካባቢ ጠዋት 4:20 አካባቢ የአውሮፕላን ጥቃት ተፈጽሟል። በዚህም በሰዎችና ንብረት ላይ ጉዳት ደርሷል። በመቀለ አይደር ሪፈራል ሆስፒታል እየታከሙ ከሚገኙ ቢኒያም ካሳ በድብደባው ጉዳት እንደደረሰበት ተናግሯል።
አሁን ያው በጥሩ ሁኔታ ነው ያለሁት። ግራጄ ነው የተመታሁት እና አሁን ውስጥም ብረት ተፈናጥሮ እንትን የመታኝ ብረት አለኝ። እሱ እስከሚወጣ እዚህ የተከታተልኩ ነው። መስፍን ትራንስፖርቴሽንና አግሪካልቸር ማሽነሪስ እና የተለያዩ ሪኤክሽናት ፕሮጀክት ነው የሚሰራ። ዲዛይን ኢንጂነር ነኝ። የባጃጅ 3D እየሰራሁ ነው። በኤሌክትሪካል የምትሰራ ባጃጅ፣ እሱን ዲዛይን ንድፍ እንትን እየሰራሁ ነበር። ከዛ ድንገት በቃ የአየር ድምፅ ሰማን። ወዲያው ድምፁንና ፍንዳታው አንድ ላይ ነው የሆነ በሰከንድ። ከዛ የተፈጠረው እዚህ ጋር ተመታሁኝ፣ ወደ እጅ ወጣን ምናምን። ከዛ በመኪና ወደዚህ እንደሚመጣ ተደረገ። እዚህ እየተከታተልኩ ነው።
ፊሊሞን ዮሐንስ የተባለ በስራ ቦታ ላይ ያለን ነው ድብደባ የተፈጸመው ብሏል።
የሯስ ደበድብ እዛ ነው የተመታሁት። ቀኝ እግሬ ነው የተመታሁት። ከዛ መራመድ ስለማልችል በሆዴ እየተሳብኩ ትንሽ ርቀት ሄድኩና ከዛ የእኛ ስታፍ መጥተው ወደ አምቡላንስ ነው ያሳፈሩኝ። የኢትዮጵያ መንግስት ነው የሚሰራ ሰውን በኤርፕሌን ሲደበድብ በጣም ነው ከባድ። ከአሁን በኋላም ሰራተኛ ላይገባ ይችላል። እዛ የምትሰራበት ኩባንያ በአየር የምትደበደብ ከሆነ ለምን ብለህ ትሄዳለህ?
በትናንትናው ዕለት በድብደባው 15 ሰዎች ቆስለው ለሕክምና ወደ አይደር ሪፈራል ሆስፒታል እንደገቡ የሆስፒታሉ የድንገተኛ ክፍል ዳይሬክተር አቶ ግርማይ ለጋስ ተናግሯል። ከነዚህም ሁለቱ በጣም ከባድ ጉዳት የደረሰባቸው መሆኑ ገልጸዋል።
በነበረው አየር ድብደባ በመሀል ከተማ መስፍን አካባቢ ነበር የደረሰው። ወዲያውን ወደኛ የመጡ 5 ታካሚዎች ነበሩ። በኋላ ግን ወደ ቤታቸው ተደናግጠው ሂደው የነበሩ እየተሰባሰቡ መጥተዋል። አሁን ቁጥራቸው 15 ታካሚዎች ደርሰዋል። ከነዚህ 15 አብዛኞቹ ከባድ አደጋ የገጠማቸው ሲሆን በተለይ ደግሞ ሁለቱንም ወዲያውን ወደ ኦፕራሽን ክፍል የገቡበት ሁኔታ አለ። ከነዚህ 15 ታካሚዎች አንደኛዋ ህጻን ነች፣ 5 ዓመቷ ነች። አንደኛዋ ደግሞ እርጉዝ ነች። ስለዚህ የእሷ ሁኔታም የልጇ ሁኔታም ክትትል እየተደረገላት ይገኛል። የሚኖረውን ለውጥ በቀጣይ ያሉ ቀናቶች ነው ሊታወቅ የሚችለው።
በቂ የሕክምና ቁሳቁስና መድኃኒት ባለመኖሩ በሚገባ የተጎዱ ሰዎች ለማከም አስቸጋሪ እንዳደረገው ዳይሬክተሩ ተናግረዋል። ድብደባው በተፈጸመበት ቦታ ተዘዋውሬ እንዳየሁት በመኖሪያ ቤቶችና ተቋማት ላይም ጉዳት ማድረሱን ተመልክቻለሁ። ሰላማዊ ዜጎች ትኩረት ያደረገ የአውሮፕላን ድብደባ ስርዓቱን ውድቀቱ እንዲፋጠን ያደርገዋል እንጂ በመሬት ላይ ያለው ሽንፈቱ አይቀይረውም ሲሉም በትግራይ ክልል የክልሉ መንግስት ፕሬዚደንት ተብለው የሚጠሩ የፌዴራሉ መንግስት ደግሞ የአሸባሪ ቡድን መሪ ብሎ የሚከሳቸው ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ዶክተር ደብረጽዮን በጽሁፍ ባስተላለፉት መልእክት ፋሺስት መሪዎች በመውደቂያ ጊዜያቸው የቀቢጸ ተስፋ ተግባር በሰላማዊ ሰዎች ላይ ያጠቃሉ በማለት ኮንነዋል። የኢትዮጵያ መንግስት በበኩሉም በመቀለ የሚገኘው መስፍን ኢንዱስትሪያል ኢንጂነሪንግ አሸባሪ ብሎ የጠራውን ህወሓት የጦር መሳሪያ ማከማቻ መሳሪያና መጠገኛ በመሆኑ በአየር ኃይል እርምጃ ተወስዶበታል ብሏል። ተመሳሳይ የአውሮፕላን ድብደባ ባለፈው ሰኞ ተካሂዶ የነበረ ሲሆን በጥቃቱም በሰላማዊያን ሰዎች ህይወትና የአካል እንዲሁም ንብረት ጉዳት አድርሷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙልጌታ። በሌላ በኩል የኢትዮጵያ መከላከያ ሚኒስቴር የህዝብ ግንኙነት ክፍል ዛሬ ባወጣው መግለጫ አሸባሪው ህወሓት ሲል የጠራውና ራሱን የትግራይ መንግስት እያለ የሚጠራው አካል የትግራይን ህዝብ ከህፃን እስከ አዋቂ ለወረራ በማንቀሳቀስ በወሎ ምርሳ አቅጣጫ በሐራ ጭፍራ በኩል አሰማርቷል ብሏል። መግለጫው አያይዞም የአማራና የአፋር ወጣቶች ከሰራዊቱ ጋር ተሰልፈው እንደ ክልል ኃይሎችና ሚሊሻ በግንባር እየተዋጉ መሆናቸውን ጠቁሞ የአየር ኃይሉም በግንባር መስመሮችና በጥልቀት እየገባ የመሳሪያ ማከማቻ የጥገና ቦታዎችን፣ ማሰልጠኛዎችን፣ የማዝዣ ጣቢያዎችና ሎጂስቲክስ የሚያቀርቡና ሀብት የሚያሸሹ ተሽከርካሪዎችን እንዲሁም ከባድ መሳሪያዎቻቸውን አውድመዋል ብሏል። በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት መልእክት የአብይ አህመድ የአየር ኃይል ዛሬ ከሰዓት በኋላ መቀሌ የሚገኙ ቦታዎችን ኢላማ ያደረጉ 3 የማጥቃት ሙከራዎችን አድርገዋል። እስካሁን የአየር መከላከያ ኃይላችን ህዝቡን መጠበቅ ችሏል። በዚህም መሃል ግን የተዳከመው የአብይ ሰራዊት በየቦታው ከፍተኛ ሽንፈት እያስተናገደ ነው ብለዋል። ይህንኑ በተመለከተ ማምሻውን ከአሜሪካ ድምጽ የተጠየቁ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ህወሓት ይጠቀምበታል የተባሉትን የመከላከያ ማሰልጠኛ ተቋማት በአየር መምታቱን ገልጠዋል።
እሱ የቀድሞ የሰሜን እዝ ይዞታ የነበረው እና እንደ ለሰሜን እዝ ወታደራዊ ማሰልጠኛና ማዘጋጃ ሆኖ ያገለግል የነበረ ተቋም ነው። በኋላ ሰሜን እዝን በማጥቃት አሸባሪው ቡድን እንደ ራሱ ማሰልጠኛ ወስዶ የራሱን ወታደሮች የሚያሰለጥንበት፣ የሚያዘጋጅበት፣ ልምምድ የሚያደርግበት የስልጠና ወታደራዊ የስልጠና ቦታ።
ይህ በእንዲህ እንዳለ ህወሓት በአማራ ክልል በተለይ በደቡብ ወሎ ዞን ደሴንና ኮምቦልቻን ለመያዝ ብዙ ኃይል እያንቀሳቀሰ ነው ሲሉ ህዝቡ ወጥቶ እንዲመክት ያለው የአማራ ክልል መንግስት ጥሪ አቅርቧል። አዲሱ የአማራ ብሔራዊ ክልል መንግስት ርዕሰ መስተዳድር ዶክተር ይልቃል ከፋለ ስራቸውን ከጀምሮ አንስቶ የመጀመሪያቸው የሆነውን የዛሬውን መግለጫ ሲሰጡ ወራሪ ብለው የጠሩት የትግራይ ኃይል የአማራን ክልል በስፋት ለመውረር ቁጥሩ እጅግ ብዙ የሆነ ኃይል ወደ ደቡብ ወሎ እያጓጓዘ ነው ብለዋል። ባህር ዳር ላይ መግለጫውን የተከታተለችው አስቴር ምስጋናው አጠር ያለ ዘገባ ደርሳናለች።
ከ21 ቀን በፊት የአማራ ክልልን እንዲያስተዳድሩ የተመረጡት አዲሱ ፕሬዚዳንት ዶክተር ይልቃል ከፋለ የኢትዮጵያ መንግስት በአሸባሪነት የፈረጀውንና እርሳቸው ደግሞ የትግራይ ወራሪ ኃይል ብለው የጠሯቸው ታጣቂዎች በአማራ ክልል ላይ በፈጸሙት ወረራ በርካታ ሰዎችን መግደላቸውንና የቅርቡን ሳያካትት ወደ 500,000 የሚደርሱ ሰዎችን ማፈናቀላቸውን ገልጸዋል። ሰሞኑን ደግሞ በደቡብ ወሎ ዞን በተለይ ደግሞ ደሴንና ኮምቦልቻን ከተማን ለመያዝ በተከፈተ ጦርነት መጠነ ሰፊ ጥቃት እየደረሰ መሆኑን ተናግረዋል። ዶክተር ይልቃል አሁን እየደረሰ ነው ያሉት ጥቃት በአማራና በአፋር ክልሎች ላይ የተሰነዘረ እንደሆነም ጠቁመዋል።
በአማራና በአፋራ ክልል ጥቃቱ ቢፈጸምም ጥቃቱ የመላው ኢትዮጵያውያን ህዝብ ጥቃት ነው። ጥቃቱ አማራን ክልል በማውደም የሚመለስ ሳይሆን አጠቃላይ ኢትዮጵያን የማፍረስ እና ምስራቅ አፍሪካን የማተራመስ አጀንዳ ነው። በመሆኑም ትግሉ የአማራና የአፋር ብቻ ሳይሆን የመላ ኢትዮጵያውያን የሚያረጉት ትግል ነው።
ዶክተር ይልቃል አሁንም ሆነ ቀደም ብሎ እየተሰነዘረ ያለው ወረራና ጥቃት በአንድ ዘር ላይ ያነጣጠረ ነው በማለት ከዚህ ቀደም ደርሰዋል ያሏቸውን ጥቃቶች ያስታውሳሉ።
በማይካድራ፣ በጭና፣ በቆቦ እና በተለያዩ አካባቢዎች ታሪክ ይቅር የማይለው ዘርን መሰረት ያደረገ ጭፍጨፋ አድርጓል። በደረሰበት ሁሉ መንግስታችንና ህዝባችን ለዘመናት የገነባውን ንብረት እያወደመና እየዘረፈ ይገኛል።
ዶክተር ይልቃል በዛሬው ዕለት የሰጡት አብዛኛው የመግለጫ ክፍል በክልሉ ላይ እየደረሰ ያለው ጥቃት ብዙ ሰዎችን ያሰለፈና መጠነ ሰፊ በመሆኑ በዚያ ልክ ምላሽ እንዲሰጥ የሚጠይቅ ሲሆን በተያያዘም ለተፈናቀሉ ሰዎች የሚሆን የእርዳታ ጥሪም አቅርበዋል።
በደረሰባቸው ጥቃት ምክንያት በየቦታው ተፈናቅለው ተቦሳቅለው የሚገኙ ወገኖቻችን በመደገፍ በአገር ውስጥም በውጭም የምትኖሩ ወገኖቻችን የበኩላችሁን ተጨማሪ ድጋፍ እንድታደርጉ ጥሬን አስተላልፋለሁ።
በሌላ በኩል የህዋት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ላይ ዛሬ ከሰዓት በኋላ መቀሌ ላይ 3 ቦታዎችን ኢላማ ያደረገ የጥቃት ሙከራ መደረጉን ገልጸው ሆኖም የመከላከያ ኃይላችን ሲሉ የጠሩት አካል ህዝቡን መጠበቅ መቻሉን ተናግረዋል። አያይዘውም ድል እየቀናቸው መሆኑን ተናግረዋል። በሌላ በኩል የአማራ ክልል ፕሬዝዳንት ዶክተር ይልቃል ከፋለ አሁን ያለው ሁኔታ የተራዘመ ትግል የሚጠይቅ መሆኑን ገልጸው የህዝባችን እንባም ይታበሳል ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴርን ለዘገባው። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወደ አዲስ አበባ ይመልሰናል። የአውሮፓ ህብረት በኢትዮጵያ ላይ የወሰደው አቋም ነባራዊውን ሁኔታ ያላገናዘበ ነው ሲሉ የውጭ ጉዳይ ሚኒስትር ደመቀ መኮንን ለህብረቱ የወቅቱ ሊቀመንበር ማብራሪያ መስጠታቸውን የሚኒስትሩ ቃል አቀባይ አስታወቁ። ግብጽና ሱዳን የሚያደርጉትን የጋራ ወታደራዊ ልምምድ በኢትዮጵያ ላይ ጥቃት ለመሰንዘር እንዳይሆንም አስጠንቅቀዋል። መለስካቸው አማሃ ተከታትሎታል።
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ስሎቬንያ የአውሮፓ ህብረት የወቅቱ ሰብሳቢ ሀገር መሆኗን አስታውሰዋል። ከዚህም ጋር ተያይዞ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ለስሎቬንያ አቻቸው ስልክ ደውለው ህብረቱ በኢትዮጵያ ላይ እያራመደ የሚገኘው ፖሊሲ ለአንድ ህገ ወጥ ቡድን ያደላ እንደሆነ እንዳብራሩላቸው አምባሳደር ዲና ሙፍቲ ተናግረዋል።
ከ420 በላይ እርዳታ የጫኑ ካሚዮኖችን ለወታደራዊ እንቅስቃሴ እየተጠቀመ መሆኑ፣ ሰብአዊ እርዳታ የጫኑ ካሚዮኖችም 7 የተመድ ሰራተኞች የተባሉት ከተመድ መርህና ደንብ ውጪ በመሄድ ይህን ህገወጥ ቡድን ለመደገፍ መሳሪያ፣ የኮሚኒኬሽን ሳተላይት ወዘተ የመሳሰሉትን ወደዛ በመጫን እና በመሳሰሉት ህገወጥ ተግባራት ውስጥ እንደተያዙ። ስለዚህ በአጠቃላይ ከቅርብ ጊዜ ወዲህ የታየው የአውሮፓ ፓርላማ ውሳኔ ነባራዊ ሁኔታን ያላገናዘበ መሆኑን ነው ገለጹላቸው ለእኚህ ለስሎቬኒያ ፎረን ሚኒስትር።
ግብፅና ሱዳን የጋራ ወታደራዊ ልምምድ እያደረጉ እንደሆነና የኢትዮጵያ መንግስት ይህን ድርጊት እንዴት ይመለከተዋል ለሚለው የጋዜጠኛ ጥያቄ ቃል አቀባዩ ሲመልሱ በመሰረቱ ይህን ማድረግ የሁለቱ ሉዓላዊ መንግስታት መብት ነው ብለዋል።
ነገር ግን ቀይ መስመር አለ። ቀይ መስመሩ በኢትዮጵያ ላይ፣ በኢትዮጵያ ሉዓላዊነት ላይ፣ በኢትዮጵያ ደህንነት ላይ የተቃጣ ነው ወይ? ይሄ ከሆነ መልሱ ያለው እኛ ጋር ነው ያለው፣ እነሱ ጋር አይደለም ያለው። መልሱ አንድና አንድ ነው፣ ይህን ባይሞክሩት ይሻላል ነው። ግን ወታደራዊ ስምምነት ለማድረግ አንድ ሀገር መረጋጋት የለበትም ወይ የሚል እንትንም አለች። ሱዳን አሁን ለራሱ አሁን ባለበት ነባራዊ ሁኔታ ወታደራዊ ልምምድ ማድረጉ ወደብ አቶ የግብፅ ወደብ በሚጠቀምበት ሰዓት፣ የሱዳን ፖርት ራሱ ስራ በፈታበት ሰዓት፣ ከተማ ቆልጢ በሆነበት ሰዓት፣ በዚህ ሰዓት ምን እንደሆነ እንዲሁ ፐርሰናል ለኪዩሪዮሲቲ ነው የማነሳው፣ ግን መብታቸው ነው በሚል ነው የምናልፈው። ኢትዮጵያን ነጻነት፣ ኢትዮጵያን ሉዓላዊነት እስካልነካ ድረስ ስካይ ዘ ሊሚት ብዙ ሊያሳስበን የሚገባው አይደለም።
ከተለያዩ ማዕዘናት ወይንም ሀያል ሀገሮች ለሚመጣው የኢኮኖሚ የእንቅስቃሴ እቀባና ማስፈራሪያ የኢትዮጵያ መንግስት ምላሽ ምንድን ነው?
እኛ የሚያሳስበን እንደ ኢትዮጵያዊ ዜጋም ኢትዮጵያ መንግስትም ልናስበው የሚገባው ስለ ህዝባችን ሶሊዳሪቲ ብቻ። መፍትሄዎቹ አሁን አውሮፓ ህብረት ውስጥም አይደለም፣ አፍሪካ ህብረት ውስጥም አይደለም፣ አረብ ሊግ ውስጥም አይደለም ያለው። የእኛ ሀገር ጉዳይ መፍትሄው እዚህ ነው። ለዚህ ነው ኢትዮጵያ መር መፍትሄ ነው የምንፈልገው የሚል አቋም ነው ለአፍሪካኖች የገለጸው። ከፈረንጆቹም ጋር አንድም ያልተስማማንበት ምክንያት ቅድም እነዚህ ከሚነሱት መፍትሄው ይሄ ውስጥ ጉዳያችን ነው ነው እና ኢትዮጵያ መር የሆነ ነገር ግን አፍሪካ የሚደግፈው አፍሪካ አይደግፈን። በህዳሴ ግድብም እኛ ሶስታችን እንበቃለን፣ ነገር ግን አፍሪካ አይደግፈን፣ ከዛ ውጭ አትላንቲክ ማዶ አንወስደውም የሚል ነው። በሰሜኑ የሀገራችንም ጉዳይ ይሄ ውስጥ ጉዳያችን ነው ነው። በውስጥ ጉዳያችን አትግቡ። በእርዳታ እህል ሰበብ በጆኒያ ውስጥ ሳተላይት ኮሚኒኬሽን መሳሪያ የጫናቱ አታምጡ፣ ጥይት አታምጡ፣ ባዙቃ አታምጡ። ይሄ ነው እያደረጋችሁ ያላችሁ እና እጅ በዚህ ደረጃ ልጠመዝዙን አትችሉም፣ ልጠመዝዙንም አይገባም። ይሄ ከሆነ ኢትዮጵያ ወዳጅነት አይደለም። ስለዚህ ለኢትዮጵያ ሰላም እያሰባችሁ አይደለም፣ ለኢትዮጵያ ነጻነት እያሰባችሁ አይደለም፣ ለኢትዮጵያ መረጋጋት እና እድገት እያሰባችሁ አይደለም፣ ኢትዮጵያን ለማፍረስ ነው ነው።
አምባሳደር ዲና ሙፍቲ እነዚህ ወገኖች በኢትዮጵያ ላይ ማዕቀብ የሚጥሉት ወይንም ለመጣል የሚያስፈራሩት ባለማወቅ ወይንም በቀና ልቦና ተሳስተው አይደለም ሲሉም ክርክር ያቀርባሉ። ለጥቅምና የጥቅም ትስስሩን ለማቆየት ወይንም ዘላቂ ለማድረግ ነው ይላሉ።
እነዚያውን የሚያስቸግሩ ሰዎች ከዚህ ቀደም ዲፕ ስቴት ውስጥ የነበሩ 27 ዓመት ይህን ሀገር ሲመሩ በወታደር ውስጥ ሌላ ወታደር፣ በሲቪል ሰርቪስ ውስጥ ሌላ ሲቪል ሰርቪስ የገነቡ ኃይሎች ናቸው። ዝም ብሎ አይደሉም። በነጋዴ ውስጥ ሌላ ነጋዴ። ይህን ኃይል ነው ዛሬ ችግር ላይ ያለው። አርሚው ምን አይነት ኮምፖዚሽን ነበረው? እኛ አርሚ ከለውጡ በፊት በጎን ሌላ መሳሪያ፣ በሌላ ፐርፐስ ሌላ ጋር አከማቸ ኃይል ነው ያለው። ቀላል ኃይል አይደለም። እና ይህን ኃይል ለዚህ ያደራጁት ነርቸር ያደረጉት ያዘጋጁት ዝም ብሎ አይደለም። ፍሪላንች የሚባል የለም፣ ለፐርፐስ ነው። እና ያንን ኃይል ጋር የመሟገት ነገር ነው ያለው፣ የዛን ጥቅም የማስጠበቅ ነገር ነው እንጂ ስለማያውቁም አይደለም። መልሱ ታዲያ ምንድን ነው? የኢትዮጵያ ሕዝብ አንድነት ብቻ ነው። የኢትዮጵያ ሕዝብ ትብብር ብቻ ነው። የኢትዮጵያ ሕዝብ ጥንካሬ ነው። አይ ፍጹም ይህን አትችሉም ብሎ ኖ ማለት ነው። እንደዛ ፕሪቬይል ያደረጉ ሀገሮች አሉ። ፕሪቬይል ማድረግም ይቻላል። ኢትዮጵያ የተለየች ልትሆን አትችል።
ከሳምንታት በፊት ከኢትዮጵያ በ72 ሰዓታት ውስጥ እንዲወጡ የታዘዙትን የተባበሩት መንግስታት ድርጅት ሰራተኞችን በተመለከተ ከድርጅቱ በቀረበው ጥያቄ መሰረት ወደ ኢትዮጵያ ይመለሳሉ ወይስ በምትካቸው ሌሎች ሰዎች እንዲመጡ ይደረጋል ለሚለው ጥያቄም ቃል አቀባዩ ምላሽ ሰጥተዋል።
እነዚህ ሰባቱ ሰዎች የዩኤን ሰዎች አይደሉም። የዩኤን መሪ የተከተሉ አይደሉም። የዩኤንን ህግ እያፈረሱ ነው ተብሎ ነው የተነገራቸው። ይሄ ኦልሬዲ ተነግሯቸዋል። አልተነገረንም ካሉ ወል ማለት ይችላሉ፣ ሊክዱ ይችላሉ። ግን ኦልሬዲ በእነሱ ምትክ ሌላ አምጡ። ተቋማቱ አሉ። ተቋማቱን ህግና ደንብ ተከትሎ የሚሰሩ በሀገር ውስጥ ድል ጣልቃ የማይገቡ ኢትዮጵያ ውስጥ ሆስፒታል በመክፈት ስም በሽታ የሚያሰራጩ ኢትዮጵያ ውስጥ ንጹህ መጠጥ ውሃ በመክፈት ስም ሀገር እየቆፈሩ የሚውሉትን አያስፈልጉም ነው ፒሪድ። ይህን ደግሞ ማንም ኩሩ ሀገር ይላል። ትናንሽ ሀገሮች ትንሽ ትልቅ መሆንን አይጠይቅም። ሀብታም ድሃ መሆንን አይጠይቅም። ያደገ ያላደገ መሆንን አይጠይቅም። አገር መሆንን ነው የሚጠይቀው። እንደ ማንም ኩሩ ሀገር ይህን ነው የሚያደርገው። ይህን ካላደረገ ሀገር አይደለም ማለት ነው። ግን በእርግጥ ዓለም ፌር አይደለች። ኮንስኮንስ አለው። ቢተር ነው። ኦፍኮርስ ኮንስኮንስ የሌለው ነገር የለም። ስለዚህ ይህንን በዚህ ደረጃ ነው እየወሰን የምንሄደው።
ባለፈው ሳምንት በመካከለኛው ምስራቅ ሀገሮች በስደት ሲኖሩና በከፍተኛ ስቃይ የቆዩ ከ600 በላይ ኢትዮጵያውያን ወደ ሀገራቸው መለሳቸውንም አምባሳደር ዲና ሙፍቲ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ከኢትዮጵያ ወቅታዊ ጉዳዮችን ከሚመለከቱ ርዕሶች ወደ ሌላ ርዕስ ነው የምናልፈው። አቶ እስክንድር ነጋ ማረሚያ ቤት ውስጥ ድብደባ እንደተፈጸመባቸው ፓርቲያቸው አስታወቀ። አቶ እስክንድር ተፈጽሞባቸዋል በተባለው ድብደባ ምክንያት ዛሬ በነበራቸው ቀጠሮ ችሎት እንዳልተገኙም የፓርቲው ሕዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ ለአሜሪካ ድምፅ ገልጠዋል። ድብደባው የተፈጸመባቸው ከዚህ ቀደም ያሰጓቸው ስለነበሩ ወደ ሌላ ማረሚያ ቤት ከተወሰዱ በኋላ በድጋሚ ወደ ቂሊንጦ በተመለሱ ግለሰቦች መሆኑን የገለጹት ደግሞ ጠበቃቸው ሄኖክ አክሊሉ ናቸው። የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ስለ ጉዳዩ ለአሜሪካ ድምፅ በሰጡት አስተያየት ክስተቱ በግለሰቦች መካከል የተፈጠረ አለመግባባት እንጂ ሆን ተብሎ አቶ እስክንድርን ለማጥቃት ታስቦ የተደረገ አይደለም ነው ያሉት። ኬኔዲ አባተ።
በእስር ላይ የሚገኙት የባልደራስ ለእውነተኛ ዴሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋ በተከሰሱበት የሽብር ወንጀል ክስ ላይ አቃቤ ሕግ ትናንት ጥቅምት 10 ምስክር ማሰማት የጀመረ ሲሆን ዛሬ ለሁለተኛ ቀን በሚቀጥለው ምስክሮችን የመስማት ችሎት ላይ አቶ እስክንድር አልተገኙም። ምክንያቱ ደግሞ ተፈጽሞባቸዋል በተባለው ድብደባ ምክንያት መሆኑን በእስር ላይ የሚገኙ ሌላ የባልደራስ ፓርቲ አመራርን ሪፖርት ዋቢ አድርገው የፓርቲው የህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ ለቪኦኤ ገልጸዋል።
ዛሬ እስክንድር ችሎት አልተገኘም። ያልተገኘበትን ምክንያት ስንታየው ቸኮል ከእስክንድር ጋር አብሮ የታሰረ ባልደራስ አመራር ለችሎቱ ሪፖርት እንዳደረገው እንዳቀረበው አንድ እስረኛ ገብቶ ከእነሱ ጋር ያልነበረ እስረኛ እስክንድርን ደብድቦትኝ ግንባሩ ላይ እና እግሩ ላይ ቆስሏል እና በዚህ ምክንያት እንዳልቀረበ ለችሎቱ ሪፖርት አድርጓል። ስታየው
አቶ እስክንድር ነጋን ጨምሮ ከእርሳቸው ጋር ክስ የተመሰረተባቸው ሌሎች ከፍተኛ የባልደራስ ፓርቲ አመራሮች ጠበቃ ሄኖክ አክሊሉም ድርጊቱ መፈጸሙን ስለማረጋገጣቸው ገልጸው ዛሬ አቶ እስክንድርን በአካል ሊያገኟቸው ቂሊንጦ ማረሚያ ቤት ቢሄዱም ሊያገኟቸው ግን እንዳልቻሉ ምክንያቱን ጠቅሰው ተናግረዋል።
አቶ እስክንድርን ለማግኘት ቂሊንጦ ማረሚያ ቤት ዛሬ ከሰዓት ሄጄ ነበረ። ነገር ግን አቶ እስክንድር ከደረሰባቸው ጉዳት አንጻር ወጥተው ለማናገር አልቻሉም። ይህንን ምላሽ አቶ ስልታየው ነግረውኝ ጠበቆች ሄደን ነበር፣ አላገኘናቸውም።
ዛሬ ጠዋት ይቀጥል ለነበረው ምስክር የማሰማት ሂደት ችሎት ከማቅናታቸው አስቀድሞ አቶ እስክንድር ስፖርት ለመስራት በወጡበት ድብደባው እንደተፈጸመባቸውና ድብደባ ፈጽመውባቸዋል ያሏቸው ግለሰቦች ከዚህ ቀደምም ያሰጓቸው ስለነበር ወደ ሌላ ማረሚያ ቤት ከተወሰዱ በኋላ በድጋሚ ወደ ቅሊንጦ የተመለሱ መሆናቸውንም ጠበቃቸው አብራርተዋል።
አቶ እስክንድር ወደ ስፖርት እንቅስቃሴ ሊሄዱ ሲሉ እዛ ታሳሪ የሆነ አንድ ግለሰብና የሱ ጓደኛ የሆነ ያለምንም ንግግር ያለምንም እንትን መጥተው አቶ እስክንድርን እንደደበደቧቸውና በዛ ምክንያት አቶ እስክንድር ጉዳት እንደደረሰባቸው በተለይም ደግሞ ከቀኝ አይናቸው ቅንድባቸው ከፍ ብሎ ጉዳት የደረሰባቸው መሆኑን ከሰምታየው አንደበት ለማረጋገጥ ያለው ጉልበታቸው ላይ የመቀጥቀጥ አደጋ እንደደረሰባቸውና በማረሚያ ቤቱ ክፍላቸው ውስጥ እንደሚገኙ ነው ማረጋገጥ የቻልኩትኝ። እኚህ አሁን የደበደቧቸው ግለሰቦች ሁለት ግለሰቦች ናቸው። እኚህ ግለሰቦች ከዚህ በፊት ማረሚያ ቤት ጉዳት ያደረሱባቸው እንደሆነ ስለደረሱበት ለማረሚያ ቤቱ ነግረው ማረሚያ ቤቱ ከቅሊንጦ ማረሚያ ቤት ወደ ቃሊቲ ማረሚያ ቤት የተወሰዱ ናቸው። አሁን እንደገና ትናንትና ነው ተወስደው ከነበሩበት የቃሊቲ ማረሚያ ቤት እንደገና መጥተው ሌላ ዞንም አይደለም እናቶ እስክንድር ነጋ ዞን ውስጥ እንዲገቡ የተደረገውና በጣም የሚታወቁ በዛ እስር ቤት ውስጥ አቶ እስክንድርና አቶ ስንታየው ማጥቃት የሚፈልጉ ግለሰቦች ናቸው እነዚህ ሰዎች።
የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ስለ ጉዳዩ ለቪኦኤ በሰጡት አስተያየት ክስተቱ በግለሰቦች መካከል የተፈጠረ አለመግባባት እንጂ ሆን ተብሎ አቶ እስክንድርን ለማጥቃት ታስቦ የተደረገ እንዳልሆነ ነው የገለጹት።
እኛ ባጣራነው መረጃ መሰረት ተፈጠረ የተባለው የግለሰቦች ደበደበ የተባለው ሰውዬ እና በአቶ እስክንድር መካከል የእርስ በርስ አለመግባባት ነው እንጂ ከሌላ ከሆነ የተደራጀ ወይ ከሆን ተብሎ እሱን ለማጥቃት በሚል የተደረገ አይደለም እና ምንም ግንኙነት የለውም። የበለጠ ደግሞ ከፍትህ ሚኒስቴር ማጣራት ይቻላል። ስለዚህ በማህበራዊ ሚዲያው የሆነ አቶ እስክንድር ላይ ተጽዕኖ ለመፍጠር ተደርጎ ነው እንደ ወዘተ ወዘተ የሚባለው ውሸት ነው። ድብድብም አልተፈጠረም። ወዛት ማጠር
የባልደራስ ፓርቲ ህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ መንግስት በእስር ላይ የሚገኙ የፓርቲውን አመራሮች ደህንነት ሊጠብቅ እንደሚገባ መልክተዋል።
የማረሚያ ቤቱ ኃላፊ የተናገረው ከእነሱ ጋር ያልነበረ እስረኛ ገብቶ እንደደበደበ ነው የተናገረ። ይህ በሙሉ የእነሱ ክፍተት ነው የሚሆነው ወይም የእስር ቤቱ ክፍተት ነው የሚሆነው። ስር ተጠያቂ የሚሆነው መንግስት ላይ ለሚደርስበት ማናቸው ማለት ጉዳይ ተጠያቂ የሚሆነው መንግስት ነው። ምክንያቱም አንድ በህግ ጥላ ስር ያለ እስረኛ ደህንነት ሙሉ መብቱ ይጠበቅለት፣ ሰብአዊ መብቱ ይጠበቅለት ይገባል።
ዛሬ ይውል የነበረውን ችሎት ለመከታተል ገብተው የነበሩ የአቶ እስክንድርን ቤተሰቦች ጨምሮ ከ40 በላይ ግለሰቦች አቶ እስክንድር ስለመደብደባቸው ሪፖርት በቀረበበት ወቅት በችሎቱ ፊት ማልቀሳቸውን ተከትሎ ከችሎቱ እንዲወጡ ከተደረገ በኋላ ፖሊስ በቁጥጥር ስር እንዳዋላቸውና እስከ ምሽት ድረስ እንዳልተለቀቁም ጠበቃ ሄኖክ አክሊሉ እንዲሁም የባልደራስ ፓርቲ ህዝብ ግንኙነት ኃላፊው ዶክተር በቃሉ ለቪኦኤ ገልጸዋል። አቃቤ ህግ እስክንድር ነጋ፣ ስንታየው ቸኮልና ቀለብ ሲዩምን ጨምሮ በአምስት ተከሳሾች ላይ የአርቲስት አጫሉን ሞት ተከትሎ በአዲስ አበባ ከተማ ብሔርና ሃይማኖትን መሰረት ያደረገ ግጭት በመቀስቀስ ወንጀል ክስ መመስረቱ እንዲሁም በእስክንድር ነጋ ላይ ደግሞ ተጨማሪ የሽብር ወንጀልን ለመፈጸም በመዘጋጀትም ክስ ማቅረቡ ይታወሳል። በአቶ እስክንድር ላይ ተፈጽመዋል የተባለውን ድብደባ በተመለከተ የፍትህ ሚኒስቴርን ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። የሚኒስቴሩን ምላሽ እንዳገኘን በጉዳዩ ላይ የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ክፍለ ጊዜ ይዘልቀናል። ቀዳሚውም ወደ ደቡብ ኢትዮጵያ ይወስድናል። ከፓርቲዎች ርዕዮተ ዓለምና ፖሊሲ ይልቅ ሀገራዊና ብሔራዊ ጥቅም መቅደም አለበት ሲሉ በአዲሱ መንግስት ኃላፊነት የተሰጣቸው የተፎካካሪ ፓርቲዎች አባላት ተናገሩ። ለተፎካካሪ ፓርቲዎች ኃላፊነት መስጠት የእውነተኛ መድብለ ፓርቲ ጅማሮ ማሳያ ነው ያሉት ደግሞ በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩ አወላሊ የመጨረሻው ግቡ የስልጣን ክፍፍል አይደለም ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የተቃዋሚ ፓርቲ አባላት በመንግስት ካቢኔ ውስጥ መካተታቸውን አስመልክቶ ያሰናዳውን ዘገባ ለዛሬው በዲሞክራሲ ተግባር ዝግጅት እንደሚከተለው አሰናድቶታል።
የደቡብ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ ሆነው የተሾሙት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ አባል ዶክተር ኦንጋዮ ኦዳም መንግስት አዲስ ባቋቋማቸው አዲስ አበባ ውስጥና በመንግስት ኃላፊነቶች ላይ መሾሙን በቀና ተግባርነት ተመልክቶታል።
የሐሳብ ልዩነትን ያቻቻልን አቅም ያላቸው ሰዎችን ወደ ኃላፊነት ካመጣን በስልጣን ደረጃ ብቻ ሳይሆን በመንግስት መዋቅር ውስጥ የኃላፊነት ባልሆኑ ቦታዎች ውስጥም በመተማመን አገራችን ወደፊት ማራመድ የምንችለው በእንደዚህ አይነት መልኩ ስለሆነ ድሮ የተለመደው አንድ ፓርቲ አንድ ሲስተም መንግስትና ፓርቲ የማይለይበትን ስርዓት እያከተመ ያለ ይመስላል እና ይሄ ደግሞ በራሱ ሁሉም ዜጋ በአገራችን እድገት ላይ አሻራውን ያሳርፋል የሚል እምነት አለኝ።
አሰራሩ እስከ ቀበሌ መዋቅር እንዲቀጥል መክረዋል። ከሁሉም ነገር በፊት ደግሞ የአስተሳሰብ ለውጥ እንዲቀድም አሳስቧል።
አሰራራችንም ካስተካከልን ሁሉም የዚህ አገር ጉዳይ ያገባኛል ወደሚለው ይመጣና አንዱ ባይተዋር ሳይሆን ሁሉም አቀፍ የሆነ አካሄድ መሄድ እንችላለን። ያ ደግሞ ልማት ጉዳይ ላይ የጎላ ጥቅም ይኖረዋል፣ ሁሉም ስለሚሳተፍ ማለት ነው። የፖለቲካ አሰራራችን ማሳሰባችን መሰለጠን ይሆናል። እየተከባበርን ሌላው ነገም ኃላፊ ሊሆን እንደሚችል ይሰራል ማለት ነው። ሌላው ደግሞ የሴኩሪቲ ጉዳይ ብትወስድ ሁሉም የጋራ ያደርጋል። ምክንያቱም ለአንዱ አተውም። እሱ ብቻ ሳይሆን ሌሎች አገራዊ ጉዳዮችንም የጋራ ታደርጋለህ ማለት ነው። እና ጥቅሙ በአንድ ጉዳይ ብቻ ላይ የሚወሰን ሳይሆን በርካታ ጉዳዮች ላይ ስለምንጸባረቅ ጅማሬውን በጣም ፕሽት እናደርጋለን። የተሻለ ነገር ይመጣል ብዬ ማምናለሁኝ።
የተሰጣቸውን ኃላፊነት እንደ ድል ተጠቅመው ብዙ ለውጦችን ለማምጣት ማቀዳቸውን ጠቁመዋል።
ወደ ኃላፊነት ስንመጣ የህዝብ ኃላፊነት ተሸክም ነው፣ የመንግስት ኃላፊነት ነው ተሸክም ነው እንጂ የፓርቲ ወይም የሆነ የግለሰብ ፍላጎት አይደለም። ስለዚህ ሌሎች ምናልባት በዚህ ደረጃ ወደ ኃላፊነት ያልመጡ ፓርቲዎችም ካሉ እየተጋገዝን እየተረዳዳን አገራችንን አሁን ካለችበት ችግር አላቀን ወደ ተሻለ ቁመና እንድትመጣ የማድረግ ኃላፊነት አለብን።
ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ የክልሉ መንግስት ልማት ድርጅቶች ተቆጣጣሪ ቢሮ ኃላፊ ሆነው የተሾሙት አቶ ሉምባ ደምሴ የእሳቸውን ጨምሮ የሌሎች ተፎካካሪ ፓርቲዎች ወደ ኃላፊነት ደረጃ መምጣት የአዲስ ምዕራፍ ጅማሩ ነው ብሏል።
ስለ ድንበሮቻችን ጭምር ለመነጋገር በአጠቃላይ ስለ ነባራዊ ሁኔታ ለመነጋገር ጊዜ አይሰጥም። እንደ ተፎካካሪ ፓርቲም አንባልም፣ ተቃዋሚ ነው፣ ጸረ ልማት እየተባለን ነው ብዙውን ጊዜ አታክ የምንደረገው። ከዚህ የተነሳ ይሄ ከለውጡ ማግስት የምንሰማቸው የለውጡ አመራር ኃይሎች ያሳለፉትን ነገር በደንብ ሲተነትኑና አሁን ካለው ነባራዊ ሁኔታ አጣምረው ከተፎካካሪ ፖለቲካ ፓርቲ ጋር እንሰራለን የጋራ ሀገር ነው ብለው ሲያውጁ፣ ሲነጋገሩ፣ በተግባር ይህንን ሲያሳዩ ለእኛ በጣም ገርሞናል። አንደኛ ምልክት አየን፣ ተስፋ ሰጪ ምልክቶችን ነው ያየነው ቀድመን። ከዚያ በኋላ አሁን ደግሞ በዚህ በ3ና በ2 ዓመት ተኩል በዚህ መካከል ላይ ተግባር አየን። ይሄ ደግሞ በጣም በሚገርም ሁኔታ መስፋት አለበት።
ኃላፊነት የተሰጣቸው አካላት የእነት ስሜት ተሰምቷቸው አገሪቷን የማዳን ስራ እንዲሰሩ በር ይከፍታልን ብሏል።
ምክንያቱም የውስጥም ችግር ነው ያለብን። ሉዓላዊነታችንን ደፍጥጠው በሚፈልጉበት ሁኔታ ለመቀየር የተነሱ ኃይሎች አሉ ከውጪ ከሀገር ውስጥም ደግሞ እንደዚሁ የነዛም ተላላኪ ሆኖ ሰፊ ስራ እየሰራ ያለ ቡድን አለ። ያንንም ጭምር ምንጩን ጭምር ማድቀቅ ማጥፋት እንድነቅፍ ማድረግ መቻል አለብን።
ገዢው ፓርቲ የሚያስፈጽማቸው ፖሊሲዎች ከሶሻል ዲሞክራቲክ ፓርቲ ፖሊሲ ጋር የሚጣረስ ቢሆን ፓርቲያችሁ ምን ያደርጋል የተባሉት አቶ ሉምባም
በምንችለው ህዝብን በሚጠቅመው ሀገርን በሚጠቅመው ኢኮኖሚን በሚያሳድግ ማህበራዊ ትስስራችን ደግሞ ወደ ላቀ ደረጃ በሚያደርስ ጉዳይ ላይ ተስማምተን እንሰራለን።
የሐዋሳ ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነት መምህር አወላልኝ ስልጣን ክብርና አካታችነቱ ሀገሪቱ የእውነተኛ መድብለ ፓርቲ ስርዓት መጀመሯን የሚያመላክት ነው ሲሉ ተናግሯል።
የተለያዩ ሀሳቦች አካቶ ለሀገር ግንባታና ለዲሞክራሲ እድገት ማዋል ሀገራችን ወደፊት ለምታደርገው የዲሞክራሲና የኢኮኖሚ እድገት ውስጥ ትልቅ አስተዋጽኦ ይኖራቸዋል። ምክንያቱም ቀደም ባለው የዲሞክራሲ ሂደታችን ውስጥ አንድ ፓርቲ ብቻ ከአንድ ፓርቲ የተገኘ ሀሳብ ብቻ የመጨረሻ ሀሳብ ተደርጎ ይወሰድ ነበረ። ይሄ አገራችንን በዲሞክራሲም ሆነ በልማቱ ወደ የትም ፈቃድ አደረጋት።
ምንም እንኳን ስልጣንን ለተፎካካሪ ፓርቲዎች ጭምር መስጠቱ በአዎንታዊነት የሚመለከቱት ቢሆንም ግቡ ግን ይህ አይደለም ብሏል።
በተለያየ ፓርቲ ውስጥ የተለያየ ሀሳብ ያላቸው እንደዚሁም ጠንካራ ግለሰቦች ሊኖሩ ይችላሉ። እነዛ ጠንካራ ግለሰቦች የግድ ከአሸናፊ ፓርቲ ውስጥ ብቻ ላይገኙ ስለሚችሉ ከዛኛው ፓርቲ ከሱ ፓርቲ ውጭ አሁን አሸንፎ ስልጣን ከያዘው የፖለቲካ ፓርቲ ውጭ መመልከቱ በጣም ጥንካሬ ነው።
የተለያየ የፖለቲካ ሪዮት ዓለም ባላቸው ፓርቲዎች መካከል ስልጣን ማካፈል ወይም ማካተት ያስገኛል ከሚባለው ጥቅሞች ባለፈ ስለሚያስከትለው መዘዝ የተጠየቁት ኃላፊነት ከተሰጣቸው ባለስልጣናት ውስጥ ዶክተር ኦንጋዮ ይህንን ተናግሯል።
ዛሬ ነገሮች አሉ። ለምሳሌ አሁን የአገር ደህንነት ጉዳይ ለአንደኛው ወገን የሚተው አይደለም። ምናልባት በተሻለ መልኩ ሊሰራው ይችላሉ ብለህ ታስቀምጣለህ። ስለዚህ የጋራ የሆኑ ጉዳዮችን በደንብ ለመለየት አሁን እንደዚህ አይነት አጋጣሚ እድል ይሰጣል ማለት ነው።
በአዋሳኝ ዩኒቨርሲቲ የዓለም አቀፍ ግንኙነትና የፖለቲካል ሳይንስ መምህሩ አወል አለም ሀሳባቸውን ገልጧል።
ዲሞክራሲ የሚገነባው በአንድ ወጥ ሀሳብ አይደለም። አሁንም ቀደም ብሎ በነበረው ስርዓት ውስጥ ፌዴራል የሚመስል ግን አህዳዊ፣ ዲሞክራቲክ የሚመስል ነገር ግን በአንድ ፓርቲ ብቻ የሚመራ፣ መልቲ ፓርቲ የሚመስል የመድበለ ፓርቲ የሚመስል ነገር ግን በአንድ ፓርቲ ብቻ የሚመራ ስርዓት አሳልፈናል። ያ ደግሞ ሀገራችንን ወደፊት ሻሻግራት አላየንም።
የኦሮሚያ፣ የአማራ፣ የደቡብና ሌሎች ክልሎች መንግስታቸውን የመሰረቱ ሲሆን በመስከረም ወር የመጨረሻ ቀናት የኢትዮጵያ ፓርላማ የጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የተፎካካሪ ፖለቲካ ፓርቲዎችን አመራር ያካተተ የካቢኔያቸውን ሹመት አጽድቆላቸዋል። የፖለቲካ ተንታኞች መንግስት የወሰደውን እርምጃ በአካታችነት አወድሰውታል። ሹመት የተሰጣቸውም የተፎካካሪ የፖለቲካ ፓርቲዎች የመንግስት ባለስልጣናትም ስራቸውን ጀምረዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ሳምንታዊው ባህልና ማህበረሰብ ከ60 ዓመታት በላይ ኢትዮጵያውያን የሙዚቃ አፍቃሪዎችን በተሰጦ ላገለገለው አንጋፋው ድምፃዊ ማህሙድ አህሙድ ክብር የተሰናዳ መርሃ ግብር ሰሞኑን በዚህ በዩናይት ስቴትስ ተካሂዷል። የማህሙድ አህሙድ የሙያ አጋሮች፣ አድናቂዎች የታደሙበትን ይህን ዝግጅት የተከታተለው ሀብታሙ ስዩም ተከታዩን ለምሽቱ ባህልና ማህበረሰብ እንዲህ አቀናብሯል።
በኢትዮጵያ የሙዚቃ ታሪክ ውስጥ ከግማሽ ክፍለ ዘመን በላይ በገናናነት ቆይቷል። ዛሬም በመድረክ ላይ ልዩ መስህቡና እርጅና ባልረድተው ድምፁ የተመልካች በረከት መሆኑን ቀጥሏል። ማህሙድ አህመድ መመሰጋገን፣ መከባበር በሕይወት እያለ በአይነ ሥጋ እየተያዩ ቢሆን ይሻላል ያሉ ወዳጆቹ ከሰሞኑ ልዩ መርሃ ግብር አዘጋጅተው ነበረ። አስተባባሪው ድርጅት አፈኪን ይባላል።
ክብር ለሚሰጥ ለሚገባው ክብር የምንሰጥበት ጊዜ ላይ ነንና ጋሽ ማህሙድ እንኳን ደስ ያለ፣ እንኳን ለዚህ በቃ። ይህንን ያህል ዓመት የህዝብ ፍቅርን ገዝፎ ነግሶ መቆየት መታደል ነውና እንኳን ደስ አለ።
ሁለት ማይክሮፎን አንደኛው መናገሪያ አንደኛው ዝም።
በዚህ ዝግጅት ላይ የማህሙድ የስኬት ዘመናት የወዳጅና የባልደረቦቹ ምስክርነት የተካተተበት አጭር ዘጋቢ ፊልም ታይቷል። እውቅ የሙዚቃው ዘርፍ ባለሙያዎችን ጨምሮ በርከት ያሉ እንግዶችና አድናቂዎች በተገኙበት በዚህ ዝግጅት ላይ ካገኘናቸው የኢትዮጵያ የሙዚቃ ዘርፍ ገናናዎች መካከል አንዱ ፀሐዬ ዮሐንስ ነው። ፀሐዬ ማህሙድን እንዲህ ገልጸዋል።
ማህሙድ ለኢትዮጵያ ሙዚቃ ያደረገው አሻራ በዚች ትንሽ ደቂቃ ውስጥ የሚገለጽ አይደለም። ማህሙድ ማለት በኢትዮጵያ ኪነ ጥበብ ውስጥ አንድ መጽሐፍ ማለት ነው። እነሱ የእነሱ መኖር ነው እኛን ዛሬ ለዚህ ያበቃል። ማህሙድ ከምንም በላይ ለሙያው ያለው ነገር በጣም ከሚገባው በላይ ማንም ከማን መግለጽ አስቸጋሪ ነው። ለሙያው ትልቅ ፍቅር አለው። ብዙ ማለት ይችላሉ ህዝብ ለህዝብ ላይ። በዚህ ላይ ደግሞ ሙያተኛነት ብቻ አይደለም፣ ጸባዩም ራሱ የማህሙድ ጸባዩ በቃ መሬት የሆነ ሰው ነው። ለማንም ሰው እጅ ነስቶ የኖረ 60 ዓመት ያገለገለ የኪነ ጥበብ ሰው ነው ማህሙድ እና ለዚህ ቀን እሱን ለማክበር በመገኘቴ በጣም ነው ደስተኛ ነኝ። አዘጋጆቹም ይልመድባችሁ እላለሁ። እንደዚሁ ሳናመሰግናቸው ሳናጨበጭብላቸው ቆመን ከፍ ብለን የሰሩት ነገር ምስጋና ሳናቀርብላቸው ያለፉ ብዙ ብዙ አርቲስቶች አሉና ይሄ ትልቅ ነገር ነው።
ድምፃዊ ብርሃኑ ተዘራ በበኩሉ በሙዚቃው ዘርፍ ተተኪ ባለሙያዎች እንዲፈልቁ አንጋፋው ማህሙድ አህመድ የነበረውን መልካም ተጽዕኖ አውስቷል።
ጋሼ በሕይወት ዘመኑ ለሙዚቃ ያበረከተውን ነገር ተናግሬ አልጨርሰውም። ብዙ ዓመት 60 ዓመት በሙዚቃ ውስጥ መኖር ማለት ቀላል አይደለም። በእድሜ መኖር እንኳን በራሱ ትልቅ ነገር ነው። እንኳን በሙዚቃ ሕይወት ውስጥ በ60 ዓመት ውስጥ ደግሞ ለኢትዮጵያ ብዙ ሙዚቃዎችን አበርክቷል። በጣም እንዲህም ሆኖ ደግሞ ጸባይ ሸጋ ነው። ከሁሉም ሰው ጋር የሚግባባ ነው። በስራው በጣም ጠንካራ ነው። ለእኛ ደግሞ እስካሁኑ ትውልድ ድረስ ከነሱ ብዙ ትምህርት፣ የስራ ዲሲፕሊን ከነሱ ጠንካራነት፣ በግጥምም በዜማም እነሱ በጣም ጠንካራ ስራ ሰርተው እስካሁኑ ድረስ እንዲደመጥ ሆነዋልና የነሱ ብዙ ነገሮችን ወደ እኛ አምጥተዋል እና ጋሼ ደግሞ የትዝታው ንጉሥ ተብሎ ሁሉ የተሰጠው ከስራው ጉልበት ነው እና ብዙ ጋሽ ማህሙድ ለእኛ ብዙ በረከቶችን ሰጥቶናል። ዛሬ ደግሞ ለዚህ ቀን በመድረሱ እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎናል።
ብርሃኑ የምስጋና መርሃ ግብሩን ያዘጋጁትንም መልካም አድርጋችኋል ብሏል።
አዘጋጆቹንም ይህንን ነገር በማድረጋቸው አፈኪን በጣም በጣም ይመሰገናሉ። በሕይወት እያለ እንዲህ አይነት የተከበረ ቀን በማድረጋቸው እግዚአብሔር ያክብርልን። እኛ ሁላችንም እንደተከበርን ነው የምንቆጥረው። ትክክል ነው።
ፋሲል ደሞዝ በተለይ በባህላዊ የሙዚቃ ስራዎቹ የሚታወቅ ሌላኛው ስመ መልካም የሙዚቃ ሰው ነው። የእሱን ሀሳብ ደግሞ እንስማ።
በዚህ እድሜው ራሱ እንደው ዛሬ እንኳን ሲዘፍን አይታችሁታል። በዚህ እድሜው እንደዚህ መስፈን በጣም እጅግ የሚያኮራና ይበል የሚያሳይ ነው። እድሜ ይስጠው። አሁንም ጋሽ መሐመድ ደግሞ ዝሙት በጣም ከፍ ያድርገው። ለእኛ በሶስት ዘመን ይበለው ከክቡር ዘበኛ ጀምሮ እየመጣ ያለበት ሁኔታ ጋሽ መሐሙድ በፍቅር ዘፈኑ፣ በሀገር ወዳድነቱ፣ በሁሉ ነገር ገልጬ እንደው በዚህ ቋንቋ ገልጬ አልጨርሰውም እና በጣም ደስ የሚያሰኝ ይበል የሚያሰኝ ነው። እጅግ ደስ ብሎኛል።
በዚህ ዝግጅት ላይ ለዓመታት በሙሐሙድ አህመድ ሙዚቃ ሕይወታቸውን ያደመቁ መንፈሳቸውን ያስደሰቱ አድናቂዎቹን አግኝቻለሁ። ለምን የተወሰኑትን አስተያየት አንሰማም?
እኔ ሰብለ በላቸው እባላለሁ።
ዘካርያስ መኮንን።
እኔ እንግዲህ ከማቀው ጀምሮ እድሜ ደርሶ ዘፈን መስማት ሲጀምር ጀምሮ ሙሐሙድ አህመድ በቃ የመጀመሪያው እስካሁንም ድረስ ያለ ዘፋኝ ለእኔ እሱ። በእድሜ ትልቅ ነው ከእኔ ከነበርኩበት፣ ግን ከጀመርኩ ጀምሮ በጣም እስካሁን አድናቂ ነኝ። ምንም ዘፋኝ የሚወዳደረው የለም ብዬ ቆሜ ይከራከራል።
በሙዚቃው አድገናል፣ አገርን አንድ አድርጓል፣ አፋጥሯል እና ሙሐሙድ ትልቅ ቦታ አለው በሙዚቃው ዓለም እና በየግል የፍቅር ዓለማችን፣ በትዳር ዓለማችን፣ በሕይወታችን ውስጥ ትልቅ ውለታ ውሎልን።
ስሜ ጤና አዳም ይልማ እባላለሁ። ጤና አዳም ገበያ ወይም ጤና አዳም ይልማ ሽበሺ እባላለሁ። ሙሐሙድ ማለት ለእኔ ወንድሜ፣ ዘመዴ፣ ቤተሰቤ ሂዝ ዋን ኦፍ ማይ ምን እንደዚህ ብዬ የምልህ ነገር የለም። እና የዛሬ 6 ዓመት ነው እኔ ያገባሁት። በሌት እድሜ ላይ ነው ያገባሁት፣ ግን ከልጅነት እስከ እውቀት ያለውን ዘፈኑን በሙሉ የዘፈነልኝ ወንድሜ፣ በገንዘብ አይደለም በነፃ ምንም የማረሰው እድሜ ልኬን እድሜ የማረሰውን ነገር ያደረገልኝ ወንድሜ ነው። ስንቱን አሳለፍኩት፣ ስንቱን አሰብኩት፣ ትዝታ ወዲያየራት አኔ በትዝታ አኔ በላዬ ስንቱን አሳለፍኩት ትዝታዬ።
ጋሽዬ በጣም ኑርልን፣
አሜን።
እስከ መጨረሻ እድሜ ያለ ህዝቤ በሙሉ እንደ በጤንነት እንወድሃለን ጋሽዬ፣ በጣም በጣም በጣም
እንወደዋለን እስከ መጨረሻው።
I swear to God, I can't get out of this.
ምሽቱ የተደመደመው አንጋፋው ድምጻዊ ማህሙድ አህመድ ለታዳሚዎቹ ባቀረባቸው የሙዚቃ ስራዎቹ ነበረ። በነገራችን ላይ ማህሙድ 80ኛ ዓመቱን ደፍኗል። የመድረክ ብቃቱ ላይ ግን የመንፈስ ወጣትነት በአመታት እንደማይወይብ እድሜ ቁጥር እንጂ ሌላ አይደለም ሲሉ ለሚሟገቱ ማስረጃ የሚሆን ይመስላል። ሀብታሙ ስዩም፣ ዋሽንግተን ዲሲ።
ሀብታሙ ስዩምን አመሰግናለሁ። አንጋፋውን ድምፃዊ ማህሙድ አህመድንም እንኳን ደስ ያለ ለዚህ ስለበቃ ማለት እፈልጋለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ከምሽቱ የመጨረሻ ቅንብር ላይ ደርሰናል። ተፈጥሮና አካባቢ። የአየር ንብረት ለውጥና የተፈጥሮ ሀብት መመናመን በኢትዮጵያ የመካከለኛው ስምጥ ሸለቆ ባስከተለው ከፍተኛ የዝናብ እጥረትና የአካባቢ ሙቀት መጨመር ሳቢያ ምርት በመቀነሱ የምግብ ተረጂዎች ቁጥር በከፍተኛ ሁኔታ የጨመረ መሆኑን፣ በድርቅ ምክንያት ምስራቅ ሸዋ በሚገኘው አዳሚ ቱሉ ወረዳ ብቻ በአንድ ዓመት ውስጥ ከ9000 በላይ ከብቶቻቸው መሞታቸውን የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ወይም በእንግሊዝኛው ምህጻረ ቃል ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት አስታወቀ። የጥምረቱ መካከለኛ ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳዬ ለአሜሪካ ድምፅ እንደተናገሩት ከዚህ በፊት የማይታወቁ የአዝርዕት በሽታዎች በመዛመታቸው ገበሬው ጸረ ተህዋሲያን በመግዛት ከፍተኛ ወጪ ላይም እየተዳረገ ነው ብለዋል። ስመኝሽ የቆየ አቶ አበባየውንና በአዳሚ ቱሉ የሚኖሩ ገበሬዎችን አነጋግራ ተከታዩን ለምሽቱ ዝግጅት አሰናድታለች።
የ68 ዓመቱ አቶ ኒኔ ሆርሲሳ በምስራቅ ሸዋ አዳሚ ቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ።
ድሮ በጣም ግሪን ኤሪያ ነበረ። በጣም ክረምትም ሙሉ በሙሉ ነበረ። እዚህ ህዝብ እንኳን ያውቋል ዝናብ አላቆረት ብሎ ሽማግሌዎች ወደ አንድ አካባቢ ላኪ ሄዱና ዝናቡን ከኛ ላይ ቀንሱ ብሎ ሄዱ ያመለከቱበት ጊዜ እስከ ዛሬ ድረስ ትዝ ይለኛል። የበጋ ወራት ትንሽ ናት። ቢያንስ አምስት ወይም ደግሞ አራት አካባቢ ማነው የበጋ ወራት ሰዎች ጤና ደግሞ ሰላምና ጤና ዱሮ ሰው ታመዋቅም።
ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቁቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደ ቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ።
ይህ አመቱን በሙሉ የታል ያዘለን ዘንድሮ በተለያ የታል ሁል ጊዜ እየቀነሰ ወደ መቀነስ እየጠራ ለምን የምታይ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የሚለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ ወደ መቀነስ የሚሄድ ይመስለኛል።
የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስ እና የአካባቢ ሙቀት መጨመር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው። በተለይ የዝናብ መቀነስ ዋና የአካባቢው የሰብል ምርት የሆነው በቆሎ እንደ ልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳዬ ነግረውናል።
በፊት ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎ ያህል ምርት አይኖራቸውም። ስለዚህ ግብርና ተለያይነት ወይም አግሮ ባዮዳይቨርሲቲ የምንለው የእሱም አይነት ይቀንሳል ማለት ነው።
ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየው ያስረዳሉ።
በፊት የአካባቢ ላይ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ላይ ታወቀም ይሁን በቆሎ ላይ የተለያዩ ኬሚካሎችን አይረጩ። አሁን ግን የተለያዩ ታዋሲያና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው። ፈንገሶች፣ ዋግ እና የመሳሰሉት። ከዚህ ጋር ተያይዞ አሳደሩ የተለያዩ ፔስቲሳይዶችን ወይም ጸረ ተዋሲያንን ይረጫል። ጸረ ተዋሲያን ደግሞ ብዙ ጊዜ ዋጋቸው ከፍ ያለ ነው። ስለዚህ ለምርት ግብአት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። ሶስቴ አራቴ ራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ለግብአት ወይም ለእነዚህ ጸረ አረምና ጸረ ተዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ ግን ለእነዚህ በሽታዎችና ጸረ ተዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ የመቀነስ ሁኔታ አለ ማለት ነው።
አቶ ኒኔ እንደሚሉት ለጸረ ተዋሲያን ከሚወጣው ወጪ በተጨማሪ የአፈር መሸርሸር ከጊዜ ወደ ጊዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገዷል።
ድሮ ማዳበሪያ ማልፈልግም ክረምት ባሱ ያሳድጋል መሬቱ። የድሮ አፈርና የአሁኑ አፈር የተለያየ። የድሮ አፈር በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በአመት በመዳበሪያ ተቀስቶ ወይም ደግሞ ዝናብ አጥቶ ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በመዳበሪያ። ካለበለዚያ ግን ምንም አይገኝም።
የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በ2013 ዓ.ም በ3700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ13800 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9046 ከብቶች ሞተዋል። ከዓመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ 13590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች እርዳታ ጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉት አጥተው ሲሞቱ ማየት እጅግ ያሳዝናቸዋል።
ድሮ እንስሳት በቂ ሳር ያገኛሉ። እንስሳ ከሚሉበት ሰፊ መሬት አለ። ይህ እንደገና ሁሉ የሚባል ከግራር እና የሚወርቆ ፍራፍሬዎች አሉ። ከእንጨቶች ላይ ከብቶች ስር ይበላሉ። በአሁኑ ጊዜ እንጨቶች ቀርቀፋም ሆነ አጆ ደጆቲ የሚሰጡትን ዘሮች ከላይ ተራግፎ ከብት የሚበላ አንድም ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲታዩ በጣም የሚያሳዝን ነው። ከብት ጠግቦ አይገባም። አንደኛ መሬት የለም ሄዶ የሚበለበት ከብቶች በራብ እያለቁ የሚበሉት ነገር የለም።
የአየር ንብረት ለውጡ ያስከተለው የምርት ማነስ ከሌሎች ሀገራዊ ሁኔታዎች ጋር ተደማምሮ በአካባቢው ማህበረሰብ ውስጥ ያደረሰውን የዋጋ ግሽበትም አቶ አበባየው እንዲህ ይገልጹታል።
አንደኛ በአካባቢው በዋነኛነት የሚመረተው እንግዲህ ቀደም ብዬ እንደተናገርኩት በቆሎ ነበረ። ባለፈው አመት የበቆሎ ዋጋ ከነበረው ዘንድሮ በኦልሞስት ወደ እጥፍ የሚባል አካባቢ ጨምሯል። ባለፈው አመት ማክሲመም ወደ 1000 ብር ነው በኩንታል አካባቢ። አሁን ምናልባት በዘንድሮ አመት በተለይ የበቆሎ ምርት እዚህ አካባቢ ከመጥፋቱና ከመቀነሱ ጋር በተያያዘ ከ2000 እስከ 2500 አካባቢ በኩንታል ደርሷል።
የዝዋይ ላንጋኖ አብያታና ሻላ ሀይቆችን እንዲሁም በርካታ የዱር እንስሳትና እጽዋትን ጨምሮ ከፍተኛ የብዝሃ ህይወት ክምችት ባለበት መካከለኛው ስምጥ ሸለቆ የህዝብ ብዛት ቁጥር መጨመርና ያንን ተከትሎ የሚመጡ የእርሻ መስፋፋቶች ምክንያት እየተራቆተ መሄዱ ለአየር ንብረት ለውጡ ከፍተኛ አስተዋጽኦ ቢያደርግም አቶ አበባየው በዓለም አቀፍ ደረጃ የካርበን ዳይኦክሳይድ ልቀት እያስከተለ ያለው የከባቢ ሙቀት መጨመርም የራሱ አስተዋጽኦ አለው ይላሉ።
ዓለም አቀፍ ደረጃ ያሉ የተለያዩ ግሎባል ዋርሚንግ ወይም ለዓለም ሙቀት አስተዋጽኦ የሚያደርጉ ለአየር ንብረት ለውጥ የሚያደርጉ ተጽዕኖች አስተዋጽኦ ያደርጋሉ። በሀገር አቀፍ ደረጃ የተለያዩ ቦታዎች የሚደረጉ እንደዚሁ ተፈጥሯዊ መመናመን ለዚህም አካባቢ አስተዋጽኦ ያደርጋሉ። እዚህም አካባቢ ያለው ሁኔታ ለዚሁ አካባቢ አስተዋጽኦ ያደርጋል።
አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆቱትን መልሶ ለማልማትም መንግስት፣ መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ስመኝሽ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ለዕለተ ሐሙስ ምሽት ያዘጋጀውን እዚህ ላይ አበቃ። ነገ ምሽት በሶስት ሰዓት ላይ መልሰን እንገናኛለን። ክቡራትና ክቡራን አድማጮችና ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ ሚሻ ዱብንስኪ ነበር የቴክኒክ መሐንዲሱ። በዚሁ ተሰናበትን። ነገ እንገናኝ። ደህና እደሩ። Thank you.